ክፍል ሁለት ፕሮግራማችን አሁን ይጀምራል። የፋሽስት ኢጣሊያን ወረራ በሚመለከት ከተጻፉት የአይን እማኝ መስክር ድንቅ መጽሐፍ ዳንዶ በዶክተር ሃራልድ ናይስትሮም የተደረሰው መጽሐፍ ነው። ይህም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ተተርጉሟል። ፍሉለት ረካውን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከሰገ ካንቱ ሳውዘንገት ለጋል ፈልኝላይ ማለፉ ዝረቶ ፈንረቶ አንቀል ማንተራገ
የታባቱ
ሞትን ይሙት
ያሆረ እስሙላ ወጣ ተተበሩ
ባካችሁ ዘመዶች ይሙት
ሞትም ማብሮኝ ይሙት
በሳቅ በደስታ ግደሉት
በሐሴት በደስታ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት
ናቁት አጽናኑት አውግዙት
በሙሾ ግንን አትበሉት
በሞቴ እንዳታስደስቱት እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካድቼ
በሰርግ ተቀበር ሞቼ
በሰርግ ነበር ባትረሱ
በንባውሌን ባታተሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታድሩኝ እናቴም ፊትሻ ይክሰል በልልታ ብርሃን ይንበልበል
በረስቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ ባዘን አይላበስ
በሆድሽ ሞት አይሸነፍ እምባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁኔን ተቀበሉን ደስታዬን ተካፈሉን
ለንሳ ሞት አይደለም ለፍሳ ረፍት አውቁኝ
በዶርዜስ ከስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆግቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናው ሲራቆት
መቃረቢያ ፍንጭ ሲያጣ በእንስሳ ሲወገር ብሶት ብቻ ነው ሞት ራሱ ሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእንስሳችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ባካችሁ ዘመዶቼ ሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ዶሬት ጸጋዬ ገብረ መድህን 1963 ዓመተ ምህረት
ምንድነው
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 አመተ ምህረት። ክፍል 2 በደረሰበት ተገዴ መሃል ያለው ርቀት ወፍ የሚበረው 50 ኪሎ ሜትር የማይሞላ ሲሆን በመካከል ግን ሰፊና ጥልቀት ያለው ገደል ስላለ ይህንን ለማቋረጥ መንገዱ በእጥፍ ይረዝማል። የመጀመሪያ ማረፊያ ካምፓችንን ያደረግነው ቁልቁለቱን ጨርሰን ነው። ወንዙ ድረስ እየተንደረደረ የወረድነው ቁልቁለት ከዳባት ከተማ 1200 ሜትር ዝቅ ብሎ ነው ደራ ይባላል። በእግራችን መውረድ ነበረብን። በዚህ ቁልቁለት በከብት ጫንቃ ላይ የሚመች አይደለም። መንገዱም ቢሆን በየመሃሉ በድንጋይና በገደል ስንጥቆች ይቋረጥ ነበር። ከመጠን በላይ ለተጫኑት አህዮችም አዘንኩ። እንዳይንከባለሉ በፊት ለፊት ሰኮናቸው እየተንፈቀቁ ነው ቁልቁለቱን የሚወርዱት። የጀርባቸው አጥንት ሲንጫጫ ንፋሻቸው ሲያቃጥት መስማት አሳዛኝ ነገር ነበር። ደግነቱ አርፈውና ተቀልበው የተነበቱ ስለሆኑ ጠንካሮች ነበሩ። ጉዞ ስንጀምር የጫንቃ ወይም የጀርባ ቁስል የነበረው የጭነት ከብ አልነበረም። እንደዚህ አይነት መንገድ ወጥቶ የሚያውቅ ሰው ቁልቁለትን በፍጥነት ደረጃ ሰዓት መውረድ ምን አይነት ሁኔታ እንደሚፈጥር ያውቃል። ጉልበት ይረዳል። ሰውነትም እንዳለ ቆስለት ስሜት ይኖረውና ትልቁም ትንሹም የሰውነት እንቅስቃሴ ህመም ይፈጥራል። ሰውም ሆነ እንስሶች ሁላችንም ማረፊያ ቦታ ስንደርስ በጣም ቢደክመን አያስገርምም። የሚያሳዝነው ግን ሁለት አህዮች ከጀርባቸው ላይ የብርቱካን ፍሬ የሚያክል እብጠት ተገኘባቸው። ሌላ የሚደረግ ነገር አልነበረም። ሁለት የብረት መተኮሻዎች ለዚህ ጉዳይ ተብለው ተጭነው ስለሚጓዙ እነሱን በእሳት አግሎ እብጠት ያለውን ከብት አስተኝቶ እብጠቱን በትኩስ ብረት መጥበስ ነው። አስቸጋሪ ቢመስልም እንደዚህ አይነቱ ቁስል በጊዜው ፍቱን የሆነ ድርጊት ነው። እብጠቱን በጋለው ብረት በአግድሞች ሰንበር እስኪያወጣ ድረስ በመስመር እያደረጉ መጥበስ ነው። ወዲያውኑ ሲደረግም ውጤቱ የተሻለ ይሆናል። የጠባሳው እርዝመትና ብዛት እንደ እብጠቱ ትልቅነት ነው።
ከብቶቹ ከተጠበሱ ካንት ሰዓት በኋላ ለጭነት ዝግጁ ይሆናሉ። የኩሪታ ህመም የሚፈጥር ቢሆንም የከብቶቹ ጀርባ ተጨማሪ ጉዳት አያሳይም። ቁስሉ በየቀኑ ለብ ባለ ውሃና በሳሙና ከታጠበና እየተጫኑም ቢሆን በደንብ ከተያዘ ፖሊስ ሳምንታት ውስጥ ጨርሶ ይድናል። የተፈጠረው ጠባሳ ደግሞ ጥንካሬው ይጨምራል። ያጋደለ ወይም ያልተስተካከለ ጭነትን የሚችል ሆኖ ስብጠት እንደገና እንዳይፈጠር ይረዳል። እንዲያውም የዚህ አይነት ጠባሳ በጀርባው ላይ ያለው የጋማ ከብት ተፈላጊና ዋጋውም ከፍ ያለ ነው የሚሆነው። ከብቱም አልፎታል ይባላል። መጨለም ጀምሮ ነበር። እኛም ሁለቱን አህዮች አክመን እየጨረስን ነበር። ድንገት የታጠቁ ወታደሮች ከሰሜን አቅጣጫ ወደኛ ሲመጡ አየን። ቁም የሚል ጩኸት ሲያሰሙ ሁላችንም መሳሪያችንን አቀባበል። ለክደቱ ምንም አደጋ አልተፈጠረም። ወታደሮቹ ደጃዝማች አያሌው እኛን እንዲያጅቡ የላኳቸው ነበሩ። እነዚህ ስለመጡ መጀመሪያ አጅበውን የመጡት የፊታራሪ መርሶ ወታደሮች ወደ አለቃቸው እንዲመለሱ ተደረገ። በጠዋት መንገድ ስለምንጀምር የተጫነውን ሁሉን ነገር አዲስ ለመጡት ወታደሮች ማስረከብ ማታውኑ መደረግ ነበረበት። እንግዲህ የተፈጠረውን ውዝግብ ማስተዋል ነው። ኢትዮጵያውያን ክርክር የሚወዱ እንዲያውም በክርክር የተካኑ ሰዎች ናቸው። ከዚህ ቀደም ቁጥር የለሽ ክርክር ሲካሄድ ሰምቼ አውቃለሁ። የዛሬውን የሚያክል ግን አይቼም አላውቅም። የመጀመሪያው ውይይት የአህዮችን ቁጥር በሚመለከት ነበር። ይህ እንኳ የሚያስቸግር አልነበረም። ጠቅላላ ቁጥራቸው በእጅ ላይ ካሉ ጣቶች ቁጥር አይበልጡም። ከአዲሶቹ አጃቢዎች አንደኛው ጠጋ ብሎ ሲመረምር ሁለቱ የተጠበሱ ሆኖ ያያል። ጠባሳውም አዲስ እንደመሆኑ ሽታው እንኳ አልለቀቀም ነበር። የተነሳው ጥያቄ እንዴት የመጀመሪያ አጃቢዎች ከዳባስ ሲነሱ ጤነኛ እንስሳ አልያዙም? አሁን እነዚህ የተጎዱ አህዮችን ዋጋስ ማን ይከፍል ነው ነበር። አዲስ የመጡት አጃቢዎች ኃላፊነት መውሰድ አልፈለጉም። በሁለቱ ምትክ ሁለት ጤነኛ አህዮች ይሰጡን ብለው ጥያቄ አቀረቡ። የዳባስ አጃቢዎች ደግሞ የመከላከያ ክርክራቸው ቁስሉ በግድየለሽነት የመጣ ሳይሆን በመንገዱ ምክንያትና በተጫኑት የጭነት አይነት ነው። ይህ ደግሞ አዲስ ነገር አይደለም፣ በየመንገዱ የሚፈጠር ሁኔታ ነው። መጠበሱም ቢሆን ጠንካራ ነው የሚያደርጋቸው በማለት አቀረቡ። ክርክሩ ለአንድ ሰዓት ያህል ከቀጠለ በኋላ ግን እኔ ራሴ ገባሁበትና በጽሑፍ የሁሉንም ኃላፊነት እኔ ወስዳለሁ ብዬ አቀረቡ። ሁለቱን ተከራካሪ ወገኖች የሚስማማ ሐሳብ ስለሆነ በዚህ መንገድ ይሄኛውን ሙግት አስቆምኩት። ትልቅም ሆነ ትንሽ የኢትዮጵያ ወንዶች በሕይወታቸው የሚያስደስታቸው ትልቅ ነገር አለ። ሁሉም ጠመንጃቸውን መወልወል፣ መፈታታት፣ የተፈታቱትን የመሳሪያ ክፍሎች በፀሐይ ወይም በእሳት ማሞቅ፣ እንደገና መልሶ መገጣጠም ይወዳሉ። ይህንን ያለማቋረጥ ለሰዓታት ግፋ ሲልም ለቀናት ቢያደርጉ ደስ ይላቸዋል። የእጅ ብረታቸውን በጣም ስለሚወዱ በፍቅር አይን እያዩ ጠመንጃቸውን ይስማሉ። ይህንን ስለማውቅ አዲስ በመጡት አጃቢዎች ተጭነው የመጡት መሳሪያዎች ይፈቱና ይታዩ ሲባል የመጀመሪያ አጃቢዎች መስማማታቸውን ስሰማ አልገረመኝም። ሁለት ፋኖሶች እንዲበሩ ተደረገና መሬቱ ላይ ምንጣፍና ሸማ ተዘረጋ። ከሁለቱም ወገን ወታደሮችና ጨፎች ዙሪያውን ተቀመጡ። መሃል ላይ አንደኛው አውቶማቲክ መሳሪያ ተቀመጠ። ቆሜ በትግስት የሚደረገውን መመልከት ጀመርኩ። እነዚህ መሳሪያዎች የነዚህን ጥንታዊ ተዋጊ ጦረኞች ጉጉት ለማስታገስ እንደ መስዋዕትነት ለፍሪዳ ሊቀርቡ ነው። አሁን አሰራሩን እንኳን በውል የማያውቁትን እንደዚህ የተወሳሰበ መሳሪያ መልሰው ይገጥሙት ይሆን ብዬ ማሰብ ጀመሩ። እንዴት እንደሚያደርጉ ለማወቅም ጉጉት አደረብኝ። ማንኛውም የብሎን መፍቻ ያስችሎት አላቸው። እያንዳንዱን የመትረየስ ክፍል ተራ በተራ ፈቱት። የተፈታውን ክፍል በደንብ እያዩና እየመረመሩ ሸማው ላይ መቆለል ጀመሩ። ሁሉም የሚፈታው ነገር ተፈቶ ሲያልቅ የፎይታ ትንፋሽ በተቀመጡት ዙሪያ ተሰማ። የተቆለለውን ክምር መሳሪያ በሸማ እንደ ተጠቀለለ አነሱና ሁለተኛውን ያልተፈታውን መትረየስ ይዘው መጡ። ድንገት ጥርጣሬ ተሰማኝና ለማረጋገጥ ብዬ ሁለተኛውን ከመፍታታችሁ በፊት የመጀመሪያውን መልሳችሁ አትገጥሙም ወይ ብዬ ጠየቅሁ። የተሰጠኝ መልስ ደግሞ የለም፣ እኛም እናስበው አንተ መልሰህ እንድትገጥመውና መስራቱን እንድታረጋግጥልን ነው የሚል ሆነ። ጥርጣሬ ተረጋገጠ። በሉ አመሰግናለሁ። እንደ ህፃን ልጆች ከባችሁ ተቀምጣችሁ የማታውቁትን ነገር እንዳሻንጉሊት ስትበትኑ ያመሻችሁት ደሪቱን በሙሉ እኔ እንድገጥመው ልታደርጉኝ ነው? እናንተ ደደቦች፣ እኔ ሐኪም እንጂ ወታደር መሆኔን አታውቁም? አሃ፣ ፈረንጅ ከፈለገ እኮ ሁሉን ነገር ማድረግ ይችላል። እሱ እንኳ የሚቻል ነገር ነው። እኔ ግን እንዲህ አይነቱን ነገር መስራት አልፈልግም። ይህን አንዱን ብቻ ነው መልሼ ለመግጠም የምሞክረው። ሌሎቹን ግን ሳትነኩ እንዳሉ በመጡበት ሁኔታ ማስረከብ አለባችሁ። ከዚያ በኋላ ማረፍ አለብን። እኔም ብላችሁን ካልሰማችሁ ግን መሳሪያዎቹን እንደተበተኑ ለደጃዝማች አያሬው ታስረክባላችሁ። ያ ደግሞ የሚያስከትለውን ነገር ታውቃላችሁ። ትዕዛዝ የተሞላበት ቃሌ ስራውን ሰራ። በሐሳቤ ተስማሙ፣ ነገር ግን መከራከር ነበረባቸው። በኢትዮጵያ መቃወምና መከራከር ባህል ነው። ይህን የማያደርግ ሰው ከበሬታ ያጣል። የገባሁትን ቃል ለመፈጸም ቁጭ አልኩና መሳሪያውን እንደገና መግጠም ጀመርኩ። ያለኝ የሌለኝን ዕውቀት መጠቀም ነበረብኝ፣ አለበለዚያ የነጭ ስም መጥፋቱ ነው። ያላበኝና ቁና ቁና እየተነፈስኩ ከብዙ መከራና ድካም በኋላ መትረየሱን በነበረበት ሁኔታ መልሼ መግጠም ቻልኩ። አሁን ሄደን ማረፍ አለብን አልኩ። የለም አናርፍም። አሁን ደግሞ ምን ቀረ? አሃ ጥይቱ መቆጠር እኮ አለበት። ይስ ትክክል ነው፣ ረስቼ ነው። ለነገሩ ጊዜም መውሰድ የለበትም። በርካታ መጋዚን በካርታ የተቀመጠውን መቁጠር ብቻ ይበቃል። ያገኘሁት መልስ ግን የለም፣ እያንዳንዱን ጥይት ነው የምንቆጥረው።
ምን? ከመጋዚኑ ጥይቶች ልንፈለቀቅ ነው?
የለም፣ እኔም የምላችሁ በጣም ይበዛል። እያንዳንዱ ካርታ 750 ጥይት ይይዛል። 10 ካርታዎች አሉ። የሚያረካችሁ ከሆነ ሂሳቡን አስቡና ስንት ጥይቶች እንዳሉ ድረሱበት። እኔ ግን ሄጄ ተኛለሁ።
ለማንኛውም ለጥበቃ ስል ድሬሰሩን መኝታውን የጥይት ሳጥኖች ላይ እንዲያነጥፍ አድርጌዋለሁ። ከጧቱ 11 ሰዓት ሲሆን መንገድ ጀምረናል። ወንዙን ሽቅብ ወደ መነሻው እየተከተል በርቀት መሄድ ነበረብን። ከዚያም አግድሞሽ በመሄድ ወደ ጠገዴ ተራሮች መውጫ ወደ ሆነው ባንድ ማለፊያ መንገድ ወይም በር በኩል ማለፍ አለብን። መንገዱ ከፍታና ዝቅታ ያለው ሲሆን ጥቅጥቅ ያለ የቀርከሃ ጫካ ማቋረጥንም ይጨምራል። ሳሩም የአራት ሜትር ከፍታ ያለው የዝሆን ሳር ነው። በመንገዳችን አንሰያ የተባለውን ጥርት ያለ ውሃ የሚፈስበትን ወንዝ 9 ጊዜ አቋርጠናል። መንገዱ እንደዚህ በየጊዜው የሚለዋወጥበት ጉዞ ደስ የሚል ነበር። ሰውም ሆነ እንስሳ የውሃ ጥሙን በፈለገ ጊዜ ማርካት ይችል ነበር። ድንገት በደም የራሰ የልብስ ብጫቂ በመንገዳችን ላይ አየን። ልብሱ የተገኘበት ቦታ ሳሩ ተደምድሞ የተረገጠ መሆኑ ያስታውቃል። ግብግብ የተፈጠረበት ቦታ መሆኑ ምልክት ነው። ብቻውን የእግር መንገዱን ተከትሎ ይሄድ የነበረ ወታደር ነው። ምንም ሳይጠረጥር ጠመንጃውን ትከሻው ላይ አድርጎ ሲጓዝ አርፍቶ ይጠብቅ በነበረ ቀማኛ ጠመንጃውን ተነጥቆ ነው። ከትንሽ ግብግብ በኋላ ወታደሩ ሕይወቱን አሳልፎ ሰጥቷል። እንግዲህ አስከሬኑ ወደ ጉድጓድ ተጥሏል ወይም አውሬ በልቶታል። በኢትዮጵያ እንዲህ አይነቱ ነገር በየጊዜው ይፈጸማል። እንደወጡ ቀሩ ለሚባሉ ሰዎች ምክንያት አንዱ ይህ ሳይሆን አይቀርም። ከቀኑ 10 ሰዓት ሲሆን ከሸለቆ ዳርቻ ደረስ። ከሚቀጥለው ማረፊያ ካምፓችን ለመድረስ ወደ ላይ የ500 ሜትር አቀበት መውጣት ነበረብን። ከዚህ ካደርንበት ጋሞ ከሚባል ቦታ ላይ ሆኖ ዙሪያውን ለተመለከተ ሰው ሸለቆውን በውስጡ ከሚጠማዘዘው ወንዝ ጋራ ከሸለቆው ማዶ ደግሞ የአባት ተራሮችን ጨምሮ አስገራሚ ትዕይንት ነው። የተለያየ ቅርጽ ያላቸው አለቶችም ይታያሉ። ለምሳሌ አንድ ከተራራዎች አናት ላይ ወጣ ብሎ አንድ ወጥ የሆነ የተሽሞለሞለ የድንጋይ ከፍታ ከተራራው አናት ይጀምርና ቁልቁል ወደ ሸለቆው ይወርዳል። ሸለቆው ሲደርስ ይቋረጥና እንደገና በተቃራኒው በኩል ወደ ላይ ወደ ተራራው ተመልሶ ይወጣል። ከፍታው ከ15 እስከ 20 ሜትር ሲሆን የጎን ስፋቱ ደግሞ ከ3 ሜትር አይበልጥም። የንጉሱ አጥር ተብሎ ይጠራል። አፈታሪኩ እንደሚለው ከሆነ በንጉሱ ትዕዛዝ ድንጋዩ እንደ አጥር በመነሳት ንጉሱንና ወታደሮቹን ከጠላቶቹ ከልሎ አስጥሏቸዋል ይባላል። ይህን የድንጋይ ከፍታ በተገዴ የተራራ ሰንሰለቶች በኩል ከታች ረባዳ ወልቃይት ገብቶ እስኪጠፋ ድረስ ሲቀጥል አይቼዋለሁ። በአይኔ ማየት የቻልኩትና የተከታተልኩት ይህ የአለት ከፍታ በግምት ወደ 7 ኪሎ ሜትር ይሆናል። የሶስተኛው ቀን ጉዟችን ዳገት ብቻ ነው። መንገዱ ወደ ላይ እያሻቀበ መሄድ ብቻ ነው። አየሩም እየቀደደ መሄድ ጀምሯል። አድካሚና አሰልቺ ነበር። የተቀመጥኩበት በቅሎ መሸከም ስላልቻለ በእግሬ መጓዝ ነበረብኝ። ሁለቱ የተጠበሱት ጋማ ከብቶች ደግሞ አስቸጋሪ ነበሩ። ሙቀቱ፣ ላቡ፣ ወደ ኋላ የሚንሸራተተው የተሸከሙት ጓዝ ህመም እየፈጠረ ስላስቸገራቸው እየደጋገሙ የተሸከሙትን ጓዝ በእርግጫ እየዘለሉ ወይም መሬት ላይ እየተንከባለሉ እያወረዱ ይጥሉት ነበር። ቀትር ላይ የ3000 ሜትር ከፍታ ላይ ያለ አምባ ላይ ወጣን። ከአንድ ሰዓት ጉዞ በኋላም የደጃዝማች አያሌው ካምፕ ነው የተባለ ቦታ ደረስ። ነገር ግን የፈለግኩትን ያህል ብሞክርም ካምፕ የሚባል ነገር ማየት አልቻልኩም። ቦታው ትንሽ ዝቅ ብሎ ለሩብ ኪሎ ሜትር የሚሆን ርቀት ተቀራርበው ባደጉ ትላልቅ ዛፎች የተሞላ ነው። ይህ ካምፕ ከሆነ የሚንቀሳቀሱ ሰዎች ማየት ነበረብን። በዚህ ቦታ ግን ዝር የሚል ነፍስ አይታይም። ይህ ያልተለመደ ነገር ነው ብዬ አሰብኩና ወደ አንደኛው ወታደር ዞር ብዬ ምን ማለት ነው ብዬ ጠየቅኩት። ወታደሩም ወደ አንድ ችፍግ ወዳለ ቁጥቋጦ አቅጣጫ እንድመለከት ጠቆመኝ። በደንብ ሳስተውል የቁጥቋጦው ቅጠሎች እንደ መድረቅ ያሉ ስለነበር ከሌሎች ለየት ያለ ነው። ከቁጥቋጦው ብቅ የሚል ነገር አይታይህም ብሎ ጠየቀኝ። አሁን በግልጽ የጠመንጃ ፈሙዝ ታየኝ። ያ የአየር መቃወሚያ ነው። ለመሰወር ነው እንደዚያ የሆነው። ዙሪያውን ካስተዋልክ እንደሱ የመሰሉ ቁጥቋጦዎች በብዛት ታያለህ አለኝ። ከዚያም ጨምሮ ሲያብራራልኝ በቀን ብርሃን ምንም አይነት እንቅስቃሴ ማድረግ ፈጽሞ የተከለከለ ነው። ሰውም ሆነ እንስሳው ጫካ ውስጥ መደበቅ አለባቸው። የጥልያን አውሮፕላኖች መምጣታቸው ስለማይቀር አስቀድመው እንዲያውቁብን ወይም እንዲያገኙን አንፈልግም። በነመሪነት በሁለት ረድፍ ተሰለፍ በዛፎች ስር ለስር ተራምደን ዋናው ካምፕ ደረስ። ወታደሮች በሁለት ረድፍ ተሰልፈው በተጠንቀቅ ቆመው እየጠበቁን ነበር። ጦሩምባ ተነፋ። ስጦታም ከተሰጠን በኋላ ሰወር ብሎ ወደ ተወጠረ ደጃዝማች አያሌው ተጋድመው ወዳሉበት ድንኳን ውስጥ ገባን። ምዕራፍ አራት ሰላም በካምፕ ውስጥ። ከዚህ በፊት በአዲስ አበባ በተለያዩ አጋጣሚዎች ደጃዝማች አያሌውን ባያቸውም ትውውቅ አልነበረንም። ስለዚህ የዚህ የመጀመሪያ ግንኙነታችን ስነ ስርዓትና ትህትና በተሞላበት ሁኔታ አጭር ነበር። መቆያዬ ወደ ሆነው ድንኳን አሳዩኝ። ከላዩ በዛፎች ቅርንጫፎች ተከልሎ የተተከለ ትንሽና ደስ የሚል ድንኳን ነው። ሌላ ድንኳን ደግሞ ወደ ቁጥቋጦዎች ጠጋ ብሎ ለድሬሰሩና ለሕክምና ቁሳቁሶች እንዲሆን ተብሎ ተተክሏል። ሲሜን ከተላጨውና ከታጠብኩ በኋላ የካምፑን ዙሪያ ለማየት ወጣው። ድንኳን የተፈቀደው ለመኮንኖች ብቻ ስለሆነ የድንኳኖች ቁጥር መጠነኛ ነው። ጫካው ውስጥና በየዛፎቹ ስር ግን በቅጠል የተሰሩ ትንንሽ ጎጆዎች በሚያወሩና በሚስቁ ወታደሮች ተሞልተዋል። የሚያጸዱ ወይ ደግሞ በትንሽ የድንጋይ ወፍጮ ላይ የሚፈጩ ሴቶችም አሉበት። በቅሎ፣ ፈረስና አህዮች ደግሞ የታጨደላቸውን አረንጓዴ ሳር እያኘኩ ባጭር ባጭሩ ታስረው ቆመው ይታያሉ። ለቋንጣ የሚሆን የስጋ ዝልዝል ደግሞ በየቦታው ተንጠልጥሎ ይታያል። ሁሉም ነገር የሚመች ይመስላል። በጠቅላላው ካምፕ ውስጥ የተረጋጋ መልካም ምኞት ስሜት እንዳለ ይሰማኛል። በካምፕ ውስጥ እየተዘዋወርኩ እያለ የመልክት ጥሩምባ ተነፋ። ወዲያውኑ ካምፕ ውስጥ ህይወትና እንቅስቃሴ መታየት ጀመረ። ወታደሮቹ፣ ሴቶች፣ አገልጋዮች ከተደበቁበት ቦታ ወጡ። የታሰሩት እንስሳትም ተለቀቁ። ቀደም ሲል ያናገርኩት ወታደር ከቀኑ 11 ሰዓት በኋላ የጣሊያን አውሮፕላኖች በአየር ላይ ጥቃት ስጋት የለም ብሎ ነገረኝ። ስለዚህ አሁን ወጥተው እንጨት መልቀም፣ ውሃ መቅዳት፣ ለከብቶቹም ሳር ማጨድ ይችላሉ። በተጨማሪም ካምፕ ውስጥ እንደፈለጉት መንቀሳቀስ ይችላሉ። ለሚቀጥለው ቀን የሚሆነው ምግብ በሙሉ ዛሬ ማምሻውን መዘጋጀት አለበት። በጠዋት ቡና ብቻ ነው የሚፈላው። እሱም ቢሆን ፀሐይ ሳትወጣ ነው። በምንም አይነት በቀን እሳት አይነድም፣ ምክንያቱም ጭሱ ከሩቅ ባየር መታየት ስለሚችል ነው። እንደምታውቀው እሳት ባለበት ሁሉ ጭስ አለ በማለት ወታደሩ ተናገረ። እንደዚህ ያለ የተጠናከረ ጥበቃ ሁኔታ በኢትዮጵያውያን መዘጋጀቱ አስገረመኝ። ከዚህ በፊት የአውሮፕላን ጥቃት ደርሶባቸው አያውቅም። ለመሆኑ ማን ነው ይህን ያስተማራቸው ብዬ ጠየቅኩ። ጀግናው ጌታችን ደጃዝማች አያሌው የሚል መልስ ተሰጠኝ። እኛ የምናውቀው ነገር የለም። አውሮፕላን የሚባል ነገር እንኳ ገና አላየንም። ነገር ግን አለቃችን እንደሚያውቁ ስለምናውቅ የታዘዝነውን መፈጸም ነው። ዋ ትእዛዙን ለማያከብር ሰው ከሙሉ ጦር ፊት 40 ጅራፍ ነው የሚወርድበት። ልጅትማቹን እየወደድኳቸው መጣው ጉልበትና ጠንካሪ ያለው አንታበሻም አለ አልኩ እንግዲህ የቁርጥ ቀን ሲመጣ ወደ ኋላ ሳይሉ በትረው የሚይዙ ሰው መሆናቸውን ደግሞ እናያለን አልኩ የቁርጥ ቀን ሲመጣ መሸሽ እንግዳ ነገር አይደለም አንድ አገልጋይ ልጅ መጥቶ ወደ ደጃዝማች ድንኳን እንደ ተጠራው ነገረኝ ደጃዝማች አልጋቸው ላይ ግማሽ ተመቀመጥ ብለው ከፊት ለፊታቸው ጠረጴዛ ተቀምጦ አየኋቸው ወዲያውኑ ምርመራ እንዳደርግላቸው ጠይቄ ተፈቀደልኝ ምርመራው እንዳለቀና መድኃኒቱን ተሰጥቶ እንደጨረስ እጃችንን ታጠብንና ወደ ምግብ ገበታ አመራን የሚገርም የምግብ አይነት ነው የቀረበው አውሮፓዊ እንደመሆኔ ምንም አውሮፓን ባያዩና ለትልጣኔ የራቁ ቢሆንም ለኔ የሚሆን የፈረንጅ ምግብ ማዘጋጀት እንደሚቻል ለማሳየትም ነው ለካስ ከጣሊያኖች ቤት ይሰራ የነበረ አገልጋይ ያየውንና የተማረውን የአውሮፓ ምግብ እንዲሰራ ሙሉ ፈቃድ ተሰጥቶት የሚያውቀውን የምግብ አይነት በሙሉ አዘጋጅቷል የምግቡ አይነት ደግሞ በሚቀጥለው ተራ ቀረበ የዶሮ ስጋ ሰርዲን በዘይት የተጠበሰና ከጎመን ጋር የተዘጋጀ የሩዝ ቅቅል ከተምር ጋር የተቀቀለ የበሬ ስጋ ከሩዝና ከድንች ጋር የታሸገ ሳልመን ከተቀቀለ ካሮት ጋራ ሌሎችንም ጨምሮ በመጨረሻም የታሸጉ የተቀላቀሉ ፍራፍሬዎች ነበሩ የምግብ አምሮትም ስለነበረኝ ከቀረበው ሁሉ እየቀማመስኩ ምግቡን ያዘጋጀውን ሰው እያመሰገንኩ የበላሁትን በጥሩ የጣሊያን ወይን አወራረድኩት ከዚያም ቀስ ብዬ ጋራዥን የኢትዮጵያ ምግብ እንድቀምስ እንዲፈቀድልኝ ጠየቅኩ እንዴታ ምን አለበት ነገር ግን ከወደድከውና ከቻልከው ነው ተባልኩ በሚገባ አልኩ ከተላ አድርጌም ሌላ ነገር ሳይሆን እንጀራና ወጥ ነው መበላው ብዙ ጊዜ ደጋግሜ ስለበላሁት እንደምወደው የእውነቱን ተናገርኩ ከዚያ በኋላ አልፎ አልፎ ካልሆነ በስተቀር የፈረንጅ ምግብ እንዳይሰራ እኔም የአበሻ ምግብ እንድበላ ተስማማን ተመግበን እንደጨረስ ደጃዝማች ሻምፓኝ ከፈቱልኝ እንኳን ደህና መጣ አቀባበል ነው ቀጥሎም የአገሩን ቋንቋ መቻሬ የአገሩን ባህል በማክበሬ በጣም የረኩ በመሆኑ ደስ ያሰኛል አሉ ምክንያቱም 15000 ከሆኑት በእኔ ሰዎች መካከል እንግድነት አይሰማም በማለት ገለጹ እኔም ከልባቸው እንደተናገሩ ነው የተሰማኝ ወደፊት በስንት መከራ የሚፈተሸው ወዳጅነታችን በዚህ ምሽት ተጠናክሮ ነው የጀመረው እኩለ ሌሊት እስከሚሆን ቁጭ ብለን በጋራ ስለምናውቃቸው ሰዎች ማውራት ቀጠል ደጃዝማች በአዲስ አበባና በውጭ ዓለም የሚሆነውን ማወቅ እንደሚፈልጉ ግልጽ ነው ለሁኔታዎች ያላቸው እውቀትና ግንዛቤ የሚገርምና ከአንድ ኢትዮጵያዊ ከሚጠበቀው በላይ ነበር የተለያዩ ጥያቄዎችን እያነሳን ስንወያይ ደስተኛ ነበርኩ ለመሄድ ስነሳም ስለ ካምፑ ምን አስተያየት እንዳለኝ ጠየቁኝ አስገራሚ ነው እንደ እውነቱ ከሆነ እንደዚህ አይነት ዝግጅት አልጠበቅኩም አልኩኝ መልካም አየህ አሉ እነዚህ እውቀት የሌላቸው ወታደሮች ስለ ዘመናዊ ጦርነት የሚያውቁት ነገር የለም ቦምብ ከሰማይ ሲጣል አይተው አያውቁም ቦምብ የሚያደርሰው የጉዳት መጠን ምን ያህል እንደሚሆን ግምቱም የላቸውም ሐሳብ የላቸው ግዴለሽም ስለሆኑ እንግዲህ በእኔ ነው የሚተማመኑት ኃላፊነቱ የኔ እንደመሆኑ መጠን የግድ ኃይለኛ መሆን አለብኝ በጠላት አስቀድሜ ሳልታይ የጦር ግንባር መድረስ እንዳለብኝ ትረዳለህ
አዎ ግን ይሄን ያህል ቁጥር ያለው ሰራዊት ከሴቶች ከልጆችና እንስሳቱን ጨምሮ ሳይታይ እንዴት ነው 250 ኪሎ ሜትር ርቀት የሚጓዘው አልኩኝ መሄድ አለበት እናም ይሄዳል አጭር መልስ ነበር ተሰናብቼ ወደ ድንኳን ያመራው ይህ ብልህና ጠንካራ አበሻ ሰው አስደንቆኛል አመለካከታቸውና አቀራረባቸው አውሮፓዊ ሰው ነው የሚያስታውሱኝ ቁመናቸው ከመካከለኛ ቁመት በላይ የተሟላ የተደራደረ ሰውነት ሲኖራቸው ወፍራምም አልነበሩም ጸጉራቸው ጨብረር ያለ ሲሆን ፊታቸው እንደ ክብነት የቃጣውና አጠር ያለ በስነ ስርዓት የተቆረጠ ጺም አለበት ግንባራቸው ሰፋ ያለ ሲሆን አይናቸው ገለጥ ያለ አመለካከት ከፈገግታ ጋር ያሳያል 50 ዓመት እድሜ ያለፋቸው በቅርቡ ነው ለ25 ቀናት ቆይታ ባደረግንበት በዚህ ቦታ የደጃዝማች ጤንነት በየቀኑ እየተሻሻለ ሲሄድ ማየት አርክቶኛል አበሻ ሲታመም የፀሐይ ብርሃን ሆነ ሌላ ብርሃን እንዳይጥልበት ራሱን ዘግቶ ነው የሚቀመጠው ብርሃን ሲጥል አደገኛ ነው ተብሎ ነው የሚታመነው ጨለማው ምክንያትና በታሸገው አየር ምክንያት በሽታው እየከፋ በመሄድ የማገገሚያ ጊዜው ይራዘማል ከመጣው በሶስተኛው ቀን ግን ለአንድ ሰዓት የሚሆን ውጭ ወጥተው በመቀመጥ ንጹህ አየር እንዲያገኙ አሳመንኳቸው እዚያ በፊት ደግሞ የድንኳኑ በር እንዲከፈት መክሬ ይከፈት ጀመር ውጭ ወጥተው በብርድ ልብስ ተሸፍነው የሚመች ወንበር ላይ መቀመጡን እየወደዱት ስለመጡም ቀኑን በብዛት በዚህ መልክ እንደተቀመጡ አሳለፉት ብዙ ጊዜ እንቅልፍ ያስቸግራቸዋል ያን ቀን ማታ ግን እንደወደቀ ግንድ ጥሩ እንቅልፍ ተኝተው እንዳደሩ በነጋታው ነገሩኝ በነዚህ ቀናትም እኔም የካምፑን አኗኗር ለማጥናት አጋጣሚ አገኘው ከብዙዎች የደጃዝማች መኮንኖችና አዛዦችም ጋር ተዋወቅኩ የመኮንኖችን የጀግንነት ታሪኮችና ለጌታቸው ያላቸውን ታማኝነት እሰማ ነበር ሁሉም በደጃዝማች ዕድሜ ክልል ያሉ ሲሆን በ16 ዓመታቸው አጼ ምኒልክ የደጃዝማችነት ማዕረግ ሰጥተው የከፋ ገዥ ካደረጓቸው ጊዜ ጀምረው አብረው ያገለገሉ ናቸው በብዙ ጦርነቶች ጎን ለጎን አብረው የተዋጉ ሲሆን እነዚህ ሁሉ ዓመታት በድል ሆነ በውድቀት ሳይለያዩ አብረው የቆዩ ናቸው ቆራጥና የማያወላውሉ ወንዶች ናቸው እኔም በቀላሉ ወደድኳቸው በተጨማሪ ከደጃዝማች የንስሐ አባት አባ ጌታሁን ጋር ተዋወቅን አባ ጌታሁን የጋባት ቤተ ክርስቲያን አለቃ ሲሆኑ ሀብታምና ተሰሚነት የነበራቸው ናቸው መልካቸው እንደ ስዕል የጠራ የሚያምር ነው የሚያሳዩት አንገት የደፋ አመለካከት ቢሆንም በውስጣቸው ኩራት እንዳለባቸው ያስታውቃል ሁለታችን ግን ልብ ለልብ አልተገናኘንም እኔ ያሰብኳቸው እንዳስመሳይ አድርጌ ሲሆን እሳቸው ደግሞ እምነት የለሽ ወይም ጸረ ሃይማኖት አድርገው ነው የሚያስቡኝ ሁለት የማይገናኙና የማይተማመኑ አመለካከቶች ናቸው ጥቅምት 23 ንጉሱ የነገሱበት ቀን ነበር ቀኑን በማክበር ለ5000 መኮንኖችና ወታደሮች ግብር ሊደረግ ነው ሁለት ትላልቅ የሾላ ዛፎችን እንደ ጣራ በማድረግ በእንጨትና በቅጠል የታጠረ በአንድ ጊዜ 1000 ሰዎች ማስተናገድ የሚችል ዳስ ተሰራ የአካባቢው ገበሬዎች ከበዓሉ በፊት 5000 እንጀራና 50 ጋን ጠላ እንዲያቀርቡ ግብር ተጥሎባቸው ነበር የደጃዝማች አያሌው ወጥ ቤቶች በየጦር ግንባሩ አብረው የሚጓዙ ሰላሳ የሚሆኑ አገልጋይ ሴቶች ያሉበት ሲሆን ለድግሱ የሚያስፈልገውን ጠጅና ወጥ እንዲያዘጋጁ ኃላፊነት ተጥሎባቸዋል። አደረሽ ውስጥ ለዝቅተኛ መኮንኖችና ለባለትዳር ወንዶች የተለየ ማዕድ ተዘጋጅቷል። ለጠረጴዛ ሆኖ የተሰራው ከስር በተተከሉ ጉራጅ ግንዶች ላይ የተዘረጋ የቀርካ ሳጠራ ነው። ርዝመት ያለው ሲሆን ስፋቱ ከግማሽ ሜትር አይበልጥም። ላዩ ላይ እንደ ጠረጴዛ ልብስ ሸማ ተዘርግቶበታል። ባደረሹ ባንድ በኩል ደግሞ ከፍ ያለ መድረክ ተዘጋጅቷል። ላዩ ምንጣፎች ተዘርግተውበታል። ያለቀው የደጃዝማች መቀመጫ ተለይቶ ይታወቃል። ምክንያቱም ምርጥ ምንጣፍ የተዘረጋበትና ሁሉ ጊዜ የሚቀመጡ ሁለት ትራሶች ስላሉበት ነው። መሶቦች ደግሞ በሚገባ ርቀት ተሰልፈው ተቀምጠዋል። እነዚህ ደግሞ ለተከበሩ እንግዶች ማዕድ መሆናቸው ነው። የደጃዝማች ቦታ ላይ መሶብ አልተቀመጠም። ደንቡ መሶቡ የሚመጣው ደጃዝማች ከተቀመጡ በኋላና መሶቡ እንዲቀርብ ትዕዛዝ ሲሰጡ ብቻ ነው። ይህም የሚደረገው በምግቡ ላይ መርዝ እንዳይደረግ ለመጠበቅ ነው። በኢትዮጵያ በዚያን ጊዜ ሰዎችን መመረዝ ደጋግሞ የሚታይ ነገር ነው። እንደሳቸው ከፍ ያለ ስልጣን ወይም ማዕረግ ያለው ሰው ከምቀኛና ከጠላቶች ሁሉ ጊዜ መጠንቀቅ አለበት። ሁሉም ከተዘጋጀ በኋላ ደጃዝማች በጥቂት አገልጋዮች ታጅበው ወደ አዳራሹ ገቡ። እሳቸው ቀጥሎ ደግሞ የክብር እንግዶች ወደ ውስጥ እንዲገቡ ተጠሩ። የክብር እንግዶችን ተከትለው የንስሐ አባት ገቡ። ሁሉም በደጃዝማች ግራና ቀኝ በኩል ተቀመጡ። በእያንዳንዳቸው ከፊት ለፊታቸው የተከደኑና የተሸፈኑ መሶቦች ተቀምጠዋል። ሁሉም ተጋባዦች እንደ ማዕረጋቸው እየገቡ ተቀመጡ። ከደጅ በኩል ውሃ በማስታጠቢያ ይዞ የቆመ አገልጋይ ስለነበር ሁሉም ከመግባታቸው በፊት እጃቸውን ታጥበዋል። ደጃዝማች ምልክት እንደሰጡ ዋናው አሳላፊ በንጹህ ጨርቅ ላይ የተቀመጠ እንጀራ ይዞ ገባ። እሱን ተከትለው ሌሎች አሳላፊዎች የቀረውን ምግብና መጠጥ ይዘው ገቡ። ሁሉም እንግዶች ከተቀመጡበት ተነስተው ቆሙ። የደጃዝማች መሶብ ከቀረበና ከተከፈተ በኋላ የንስሐ አባትየው የቡራኬ ጸሎት አደረጉ። አሳላፊውም እንጀራውን ቆርሶ ከየወጡ አይነት ካራተ በኋላ መሶብ ላይ አስቀመጠ። ደጃዝማችም ከእያንዳንዱ ቁራሽ ትንሽ ጉርሻ እያነሱ አሳላፊውን አጎረሱት። ለእሳቸው የሚቀርበው ምግብ አይነት መርዝ እንዳይደረግበት ኃላፊነቱ የራሱ የዋናው አሳላፊ ነው። ደጃዝማች መብላት ጀመሩና ለሌሎችም ምግብ እንዲጀምሩ ምልክት ሰጡ። ሌሎች ተጋባዦች የቀረበላቸውን መሶብ እየከፈቱ መብላት ጀመሩ። የነሱ መሶብ እንጀራና ወጡ አንድ ላይ ስለቀረበ ሳይቆዩ ወዲያውኑ መመገብ እንዲጀምሩ ይረዳቸዋል። ቀጥሎ ደግሞ የጠጅ አሳላፊው ጠጅ በማንቆርቆሪያ ይዞ ቀረበና ለደጃዝማች ከመቅዳቱ በፊት ራሱ መጀመሪያ መቅመስ ነበረበት። ስለዚህ በፈኙ ላይ ትንሽ ከቀዳ በኋላ ፉት አርጎ ጠጣ። ጠላውም እንደዚሁ ለእንግዶቹ ይቀርብ ጀመር። ደጃዝማች ትንሽ ከበሉ በኋላ በር ላይ የቆመውን ሌላ ዋና አሳላፊ የትኞቹ እንግዶች ናቸው ወደ ውስጥ ያልገቡ ብለው ጠየቁ። ዋናው አሳላፊ የእንግዶቹን ስምና ማዕረግ በደንብ ማወቅ አለበት፣ አዲስ የመጡ ቢሆንም። ተከትሎም ደጃዝማች ውጭ የቀሩትን እንግዶች ማን ማንን ተከትሎ እንደሚገባና እንዴት እንደሚቀመጥ ትዕዛዝ ሰጡ። አቀማመጥ ትልቅ ነገር ነው። አንድ እንግዳ በስህተት ያልሆነ ቦታ ወይም እንደ ማዕረጉ ካልተቀመጠ እንደ ስድብ ነው የሚቆጠረው። ሰዎቹ
በቦታቸው እንዲቀመጡ በሚደረግበት ጊዜ ሌሎቹ ተራ አሳላፊዎች እንጀራና ወጥ በጠረጴዛው ላይ ማስቀመጥ ቀጠሉ። ከውጭ በኩል ደግሞ ከፍ ያለ ግርግርና የጩኸት ድምፅ ይሰማ ጀመር። ወደ ውስጥ ለመግባት ከሚጋፉት ወታደሮች ነበር የመጣው። እርቧቸዋል፣ እንደገና ደግሞ ምግቡ እነሱ ሳይደርሳቸው ያልቃል የሚል ፍራቻም አለባቸው። ሁለት በትር የያዙ ጠንካራ በር ጠባቂዎች በመግቢያው ግራና ቀኝ በኩል ቆመው የሚገባውን ሰው ይቆጣጠራሉ። ከዚህ በፊት እንዲህ አይነት ግብር ሲጣል ያላየ ሰው ቀጥሎ የሆነውን ነገር መረዳት ይቸግረዋል። ግርግርና ጫጫታው ተቀይሮ ወታደሮቹ እየተጋፉ ወደ አዳራሹ ዘለቁ። እርስ በርሳቸው እየጮሁና እየዘለሉ አንዱ ባንዱ ላይ መጋፋት ቀጠሉ። በተለያዩት ጠባቂዎች በዱላቸውና በእጃቸው ዳሱን ጥሶ የሚገባውን ሰው በተቻለ አቅም ገፍተው ለመያዝ ይታገላሉ። በእንደዚህ አይነት ግርግር ዱላው የት እንደሚያርፍም አይታወቅም። ጭንቅላት ይፈረከሳል፣ አይን ይፈሳል፣ መሬት ላይ የወደቁ ሰዎች ደግሞ ተረግጠው ሕይወት ማለፍም ይደርሳል። ያለው ቦታ በሙሉ በእንግዶች ተይዞ ሲያልቅ ውጭ የቀሩት ውስጥ የገባው በልቶ ሲወጣ ድረስ ተራቸውን የግድ መጠበቅ አለባቸው። በአጭር ጊዜ ውስጥ እንጀራና ወጡ ድራሹ ይጠፋል። ቀጥሎ የሚቀርበው ወይም ሁሉም የሚጠብቀው ዋናው ምርጥ ምግብ ጥሬ ስጋ ነው። ጥሬ ስጋውን ደጃዝማችና ታላላቅ እንግዶች ይጀምራሉ። ምርጥ ብልት እየተቆረጠ ይቀርብላቸዋል። ስጋውም በደንብ ከደለበ ከብት ነው የሚሆነው። ሌሎች ወታደሮች ስጋው ከማንኛውም ከብት ይምጣ ብቻ የተሰጣቸውን ብቻ መብላት ነው። ስጋውን ተሸክመው የሚዞሩ አገልጋዮች ናቸው። ስጋው በብልት በብልት ነው የሚቆረጠው። እያንዳንዱ ሰው አገልጋዮች አንጠልጥለው ከያዙት ስጋ በቢላዋ የእጅ ጭብጥ የሚያህል ከቆረጠ በኋላ ለጉርሻ የሚበቃውን ያህል በጥርሱ ነክሶ ይዞ በያዘው ቢላዋ ከስር ወደ ላይ ከጥርሱ አስጠግቶ ይቆርጣል። ይህ አይነቱ አበላል ልምድ ይጠይቃል። አለዚያ ከንፈርን ጨምሮ የአፍንጫን ጫፍ መቁረጥም ሊያስከትል ይችላል። መጀመሪያ ላየው ሰው የጥሬ ስጋው ሽታ በተጨማሪ የአውሬ ያህል አፍጠው ጥሬ ስጋውን የሚበሉትን ኢትዮጵያውያን ማየት በጣም የሚያስፈራ ነበር። የኋላ ኋላ ግን እኔም ራሴ መብላት ለመድኩና ጭራሹኑ እየወደድኩት መጣው። ለጦርነት ከወጣን ወዲህ ቪታሚን በሚጎላቸው የምግብ አይነቶች ተወስነን መክረም የግድ ነው። ስለዚህ እንደዚህ አይነት የስጋ ምግብ በማግኘት ጤንነታችን ተጠብቆ መቆየት ይቻላል። በኢትዮጵያ ታሪክ ጥሬ ስጋ መብላት የቆየ ጥንታዊ ባህል አይደለም። የተጀመረው በ16ኛው ክፍለ ዘመን በግራኝ አህመድ ወረራ ጊዜ ነው። በጣም አክራሪና ጨካኝ ስለነበር ክርስቲያኖችን እያሳደደ ሃይማኖታቸውን ክደው የእሱን እምነት ካልተቀበሉ ያሰቃይና ይገላቸው ነበር። ስለዚህ ሰዎች የግድ መሸሽና በየተራሮችና በየጫካው መደበቅ ነበረባቸው። ለመኖር ደግሞ ይዘዋቸው የሄዱትን የቤት እንስሳት መመገብ ነበረባቸው። ተደብቀው ስለሚኖሩ ግን እሳት ማንደድ አይችሉም። ስለዚህ የግድ ጥሬ ስጋ መመገብ መጀመራቸውና መልመዳቸው የሚያስገርም አይሆንም። ቀላልም አማራጭ ነበር። እሳት አያስፈልግ፣ ማብሰያ ቁሳቁስ አያስፈልግ። እንስሳው ወዲያው እንደታረደ ጠጋ ብሎ ምግብ መጀመር ይቻላል። በስንፍና አመለካከት ቢሆን ያለ ድካም በቀላሉ የሚገኝ ነገር ሁል ጊዜ ጥሩ ነው። ጣዕሙም ቢሆን ጥሩ ነው። እንግዲህ በኢትዮጵያ ከዚህ በመነሳት ነው ጥሬ ስጋ ተፈላጊ የምግብ አይነት የሆነው። ይሁን ሆኖ ይህ ምግብ ደግሞ የራሱ ጉዳትም አለው። ያም በኮሶ በሽታ መያዝ ነው። ሁሉም እድሜያቸው ከሁለት ዓመት በላይ የሆናቸው ኢትዮጵያውያን ቅድመ አያቶቻቸውን ጨምሮ ኮሶ አለባቸው። በኮሶ ያልተያዘ ሰው ይኖራል ብለው አያስቡም።
እንግዲህ በኮሶ ያልተያዘ ሰው ቢኖር ከጠንኛ ሰውም አይቆጠር ውቃቢው ጥሎት ሄዷል ነው የሚሉት። በነሱ አስተሳሰብ የኮሶ ፍል እንኳ ሰውየውን ማወቅ ወይም መቀበል አልፈቀደም። የኮሶ ፍል ከመጠን በላይ እንዳያድግ ለማድረግ በየሁለት ወሩ መድኃኒት ይወሰዳል። ተወላጆቹ ብዙ ከእጽዋት አይነቶች መድኃኒቶች የሚጠቀሙ ቢሆንም እንደ ኮሶ ዛፍ በብዛት የሚጠቀሙት የለም። የዚህ ዛፍ ፍሬውም ሆነ አበባው ለጥቅም ይውላል። ይህ ተክል ከባህር ወለል ከ2500 ሜትር ከፍታ በታች ጭራሽ አይበቅልም። ስለዚህ መድኃኒቱ ከገበያም ይገዛል ወይም ተክሉ ከሚያድግበት አካባቢ ቀጥታ ይለቀማል። ለአንድ ሰው ለመድኃኒት የሚሰጠው የእጅ ጭብጥ የሚያህል ሲሆን መድኃኒቱ ከውሃ ወይም ከማር ጋር ተለውሶ ይደቆስና በጠዋት በባዶ ሆድ ይወሰዳል። የኮሶ መድኃኒት ኃይለኛም ነው። ሆድ ቁርጠትና ሰገራ የግድ ነው የሚመጣው። ብዙ ጊዜ ማጥወልወልም ያስከትላል። ኃይለኛ የሰገራ መመላለስ ቢያመጣም ጠቅላላው ትል እንዳለ ከነጭንቅላቱ አልፎ አልፎ ነው የሚወጣው። የኮሶ መድኃኒት መውሰድ እንደ ተቀደሰ ስርዓት ስለሚቆጠር ስርዓቱን ማደናቀፍ ወይም መረበሽ አይቻልም። መድኃኒት ከመወሰዱ ከአንድ ቀን በፊት ሰውየው ጓደኞቹን ይሰናበታል። በሚቀጥለው ቀን በጠዋት መድኃኒቱን ሲወስድ መድኃኒቱን ያዘጋጀው አንድ ሰው ብቻ ነው አብሮት የሚሆነው። እዚያ በኋላ ብቻውን በር ዘግቶ ይቀመጣል። ሙሉ ቀን ከቤተሰብ በስተቀር ሌላ ሰው ዝር አይለም። አለበለዚያ ጥላ ይጥልበትና መድኃኒቱ ይረክሳል ወይም አይሰራም ይባላል። ይህ ጥላ ነገር የመጣው ቤቱ አንድ መግቢያ ብቻ ስላለው ብርሃን የሚገባው በዚያ በኩል ስለሆነ ሰው ከጋረደው ብርሃኑ ስለሚሸፈንም ነው። ጥላ አደገኛ ነው ተብሎ የሚታመነው። ስለዚህ ነው ጠያቂ ሳይመጣ ብቻ መሆን የሚፈለገው። በሌላ በኩልም ቢሆን የኮሶ መድኃኒት ሲወሰድ የሚደረገው ስርዓት ሌላ ጠቀሜታ አለው። የኮሶ መድኃኒት የወሰደን ሰው ምንም አይነት ትዕዛዝ ወይም ስራ መስጠት አይቻልም። በማንኛውም የስልጣን ኃላፊነት ወይም ደረጃ ላይ ቢሆን የኮሶ መድኃኒት ከወሰደ ፈቃድ ይሰጠዋል። የኢትዮጵያ መንግስታዊ ስራ በዚህ በኮሶ መድኃኒት ምክንያት ምን ያህል እንደሚስተጓጎል ለማንም ግልጽ ነው። አገረ ገዥ፣ ሚኒስትር፣ አሽከርና አገልጋዮችን ጨምሮ የኮሶ መድኃኒት በየጊዜው በመውሰድ ለብቻቸው ተከልለው ማንም ሳይረብሻቸው በሰላም ሲያጥወለውላቸው ይውላሉ። Thank you. ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። Yeah.